ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 1 2015 ዓመተ ምህረት ዝግጅታችን ጀመረ። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የምግብ እርዳታ እንዲቋረጥ ማድረጓን ይፋ አደረገች። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ከነስተልን አድማጮችን በእናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የህፃናት ድርጅት ከሚያስተዳድረው ወላጅ አልባ የህፃናት ማሳደጊያ ለቆ መውጣቱን ስለማሳወቁ፣ ከካናዳው ሰደድ እሳት የሚወጣው ምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ መሆኑ፣ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በግጭት በታመሰችው ዲሞክራቲክ ኮንጎ የሚገኙት የተባበሩት መንግስታት ሰላም አስከባሪዎች በተሻለ ፍጥነት ለቀው እንዲወጡ መውጣት አለባቸው ስለማለታቸው የሚሉት እና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የህፃናት መርጃ ድርጅትና አገር በቀሉ በጎ አድራጎት ድርጅት ከሚያስተዳድረው ወላጅ አልባ የህፃናት ማሳደጊያ ለቆ መውጣቱን ትናንት ረቡዕ አስታወቀ። ድርጅቱ ይህን ያስታወቀው ባለፉት 2 ወራት ውስጥ በወላጅ አልባ ህፃናት ማሳደጊያ ውስጥ የነበሩ ከ70 በላይ የሚደርሱ ጨቅላና ታዳጊ ህፃናት በረሃብና በህመም መሞታቸውን ተከትሎ ነው። ባለፈው ወር በሱዳን ጦርና በፈጣን የድጋፍ ኃይሎች መካከል ውጊያ በሚካሄድባት ካርቱም አልማይኮማ በተባለው የወላጅ አልባ ህፃናት ማሳደጊያ ውስጥ መውጫ አጥተው በአስተቃቂ ሁኔታ ከከረሙ ብዙ ህፃናት መካከል ቢያንስ 60 ጨቅላና ታዳጊ ህፃናት መሞታቸው መነገሩ ይታወሳል። አልማይኮማ ወላጅ አልባ ህፃናት ማሳደጊያ ውስጥ ከነበሩት መካከል ወደ 300 የሚጠጉት ህፃናት ለደህንነታቸው አስተማማኝ ነው ወደ ተባለ ሌላ ቦታ መወሰዳቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። የሱዳን የማህበራዊ ልማትና ጤና ጥበቃ ሚኒስቴር ህፃናትን በኃላፊነት ሲወስዱ፣ ዩኒሴፍ ደግሞ የህክምና፣ የምግብ፣ የትምህርት እንቅስቃሴን ጨምሮ ሰብአዊ ድጋፍ አድርጓል ሲል አሶሲየትድ ፕሬስ ዘግቧል። በተባበሩት መንግስታት የጦር ወንጀል ፍርድ ቤት ዳኞች የሩዋንዳ የዘር ማጥፋት ወንጀል ተጠርጣሪ አረጋዊው ፊሊሰን ካቡጋ ችሎት ለመቅረብ ብቁ አይደሉም ሲሉ ወሰኑ። ውሳኔው የተላለፈው በ80ዎቹ እድሜ ውስጥ የሚገኙት የቀድሞ ባለጸጋ ነጋዴ በአእምሮ የማስታወስና ሌሎች የአንጎል መጓደል ችግር ያለባቸው መሆኑ ተነግሯል። ካቡጋ የተያዙት ከ2 አስርተ ዓመታት በላይ በሽሽት ከቆዩ በኋላ እንደ አውሮፓ አቆጣጠር በ2020 ፈረንሳይ ውስጥ መሆኑም ተገልጿል። አቃቤ ሕጎቹ ካቡጋ አርቲኤልኤም በተሰኘው የዜና ማሰራጫቸው የጥላቻ ንግግሮችን በማሰራጨትና የሁቱ ሚሊሻ ታጣቂዎችን ሲያስታጥቁ መቆየታቸውን ተናግረዋል። ጠበቆቹ ከተጠርጣሪው የጤና ጉድለት ጋር በተያያዘ ለረጅም ጊዜ ክሱ እንዲቋረጥ ሲሞክሩ መቆየታቸው ተመልክቷል። ካቡጋ እንደ አውሮፓ አቆጣጠር በ1994 ሩዋንዳ ውስጥ ከብዙሃኑ የሁቱ አገዛዝ ጋር በመሆን በተፈጸመው የዘር ማጥፋት በ100 ቀናት ውስጥ 800 ሺህ ቱትሲዎችን በመግደል በዓለም አቀፉ የጦር ፍርድ ቤት ከሚፈለጉ ተጠርጣሪዎች መካከል የመጨረሻ መሆናቸው ተነግሯል። በግጭት በታመሰችው ዲሞክራቲክ ኮንጎ የሚገኙት የተባበሩት ሰላም አስከባሪዎች በተቻለ ፍጥነት ለቀው መውጣት አለባቸው ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ትናንት ረቡዕ ተናገሩ። ለቀው ሲወጡ ግን ኃላፊነት በተሞላበት ሁኔታ ነው ያሉት የተባበሩት መንግስታት የሰላም ማስከበር ስራዎች ምክትል ዋና ጸሐፊ ዣን ፒየር ላክሮስ ናቸው። ላክሮስ ይህን የተናገሩት ዲሞክራቲክ ኮንጎ ሪፐብሊክን በጎበኙበት ወቅት ነው። ባለስልጣኑ ዋና ከተማይቱ ኪንሻሳ ውስጥ ለጋዜጠኞች በሰጡት መግለጫ የኮንጎ መንግስት ለታጣቂ ኃይሎች የሚሰጠው ምላሽ ለሞት የሚዳርግና የደህንነት ክፍተት እንዳይፈጠር በማሳሰብ አስጠንቅቀዋል። እንደ አውሮፓ አቆጣጠር ከ1999 ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል በአመት ወደ 1 ቢሊዮን ዶላር የሚጠጋ በጀት የተመደበለት በዓለም ካሉት ትላልቅ የሰላም አስከባሪዎች መካከል አንደኛው መሆኑ ተመልክቷል። በአሁኑ ወቅት ወደ 16000 የሚጠጉ ዩኒፎርም የለበሱ ሰራተኞች ሲኖሩት አብዛኞቹ የሚገኙት በማዕድን በበለጸገውና ለሶስት አስርት ዓመታት አማጽያን በሚንቀሳቀሱበት የምስራቅ ኮንጎ አካባቢ መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከካናዳው ሰደድ እሳት የሚወጣው ጢስ የምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ ነው። በምስራቃዊ የአትላንቲክ ውቅያኖስ ጠርዝ ላይ ያሉት የክፍለ ግዛቶቿ ትምህርት ቤቶች በሙሉ የደጅ ላይ እንቅስቃሴዎችን ሰርዘዋል። ነዋሪዎች ከመኖሪያ ቤታቸው ውጭ ከመዘዋወር እንዲቆጠቡም ማሳሰቢያ ተሰጥቷል። ቆንጅት ታዬ አጠር ያለ ዘገባ አላት።
የምስራቅ ካናዳ አካባቢዎችን እያነደደ ያለው ሰደድ እሳት ለወትሮው ከመጣበት የበጋው ጊዜ ቀደምና ጠንከር ብሎ እንደተከሰተ ነው የተነገረ ያለው። ደረቅና ሞቃት የሆነው የአየር ሁኔታ ገና ለወራት እንደሚቀጥል የተተነበየ ሲሆን ይህ አመት ለካናዳ ከስካሁኖቹ የበዛ ሰደድ እሳት የምታይበት ይሆናል የሚል ስጋት ተፈጥሯል። ካናዳ ዋና ከተማ ኦታዋ ከማክሰኞ ዕለት ያነሳች በጢስ ጉም ተሸፍናለች። በዩናይትድ ስቴትስም የካናዳው ሰደድ እሳት የሚለቀው ጢስ አይን የሚስበውን የኒውዮርክ ከተማን የሰማይ አድማስ ጥጥቅ ባለ ጉም ጋርዶታል። ባለስልጣናቷ አደገኛ ደረጃ ላይ መድረሱን አስታውቀዋል።
My eyes are killing me and I've been choking for the last hour because I've been out here working back and forth.
የኒውዮርክ ከተማ ነዋሪ ናቸው። አይኔን በጣም እየቆጠቆጠኝ ሊገለኝ ነው። በስራዬ ምክንያት ውጪ ገባ ወጣ ስለምል ጢሱ እያፈነኝ ነው ሲሉ የተሰሙት። ጤና አዋኪው የሰደድ እሳቱ የጢስ ጉም ቨርጂኒያና ኢንዲያናንም ጭምር እያዳረሰ ነው። የዩናይትድ ስቴትስ የብሔራዊ የአየር ሁኔታ አገልግሎት የአየሩ ጥራት ደረጃ እስከ ሳምንቱ መጨረሻ ይሻሻላል ብሎ እንደማይጠብቅ ነው ያስታወቀው። የቨርሞንት፣ ደቡብ ካሮላይና በስተምዕራብ ደግሞ ኦሃዮን እና ካንሳስን ጨምሮ ነዋሪዎች ከቤት ውጪ የሚያደርጓቸውን እንቅስቃሴዎች እንዲቀንሱ ምክር ተሰጥቷል። ሰደድ እሳቱ እስካሁን ካናዳ ላይ 3.3 ሚሊዮን ሄክታር ስፋት ያለው ቦታ ያቃጠለ ሲሆን 120 ሺህ ሰዎች ከቤታቸው ተፈናቅለዋል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ዩናይትድ ስቴትስ በሶሪያና ኢራቅ ከእስላማዊ መንግስት አክራሪ ቡድን ነጻ ለወጡ አካባቢዎች የሚውል የ150 ሚሊዮን ዶላር እርዳታ እንደምትሰጥ ዛሬ ሐሙስ ተናገሩ። ብሊንከን ይህን የተናገሩት የእስላማዊ መንግስት ቡድኑን ለመዋጋት በሚኒስትሮች ደረጃ በሳውዲ አረቢያ በተዘጋጀው ስብሰባ ላይ ነው። አይሲስን ለማሸነፍ የተቋቋመው ዓለም አቀፍ ጥምረት ከ80 በላይ አገሮችን ያካተተ ሲሆን አሁን ድረስ ከፍተኛውን የሶሪያና ኢራቅ አካባቢዎችን በተቆጣጠረው ጽንፈኛው ቡድን ላይ የተቀናጀ እርምጃ እየወሰደ መሆኑን በአሶሺየትድ ፕሬስ ዘገባ ተመልክቷል። ብሊንከን ዩናይትድ ስቴትስ አሁን የገባችው የ150 ሚሊዮን ዶላር እርዳታ ድጋፍ ከ600 ሚሊዮን ዶላር በላይ ወደ ሆነው መጠን የሚያድገው የአዲሱ የገንዘብ ድጋፍ አካል ነው ብለዋል። የተዳከሙ የደህንነትና የሰብአዊነት ሁኔታዎች፣ የምጣኔ ሀብት እድል እጦት፣ እነዚህ አይሲስ የሚያቀጣጥላቸውና ተከታታዮችን ለመመልመል የሚጠቀምባቸው አሳዛኝ ሁኔታዎች ናቸው ሲሉም ብሊንከን በጽንፈኛው ቡድን የተለመዱትን አባባሎች አንስተው ገልጸዋል። ብሊንከን በባህረ ሰላጤው የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተካፍለዋል። በመጨረሻም የእግር ኳስ ኮከብ ተጫዋቹ ሊዮኔል ሜሲ ከዩናይትድ ስቴትስ ሜጀር ሊግ የእግር ኳስ ክለብ ኢንተር ማያሚን ለመቀላቀል ማሰቡን አስታወቀ። ሜሲ ይህን ያስታወቀው ከፈረንሳይ ሻምፒዮን ፓሪስ ሴንተር ጀርሜን ጋር መለያየቱን ባስታወቀበትና በሳውዲ አረቢያ የቀረበለትን ዳጎስ ያለ ኮንትራክት በመሻር ነው። በሳምንቱ መጨረሻ ከፓሪስ ሴንተር ጀርሜን የመሰናበቻ ጨዋታውን ያደረገው ሜሲ ጉዳዩን ወደ ባርሴሎና ከመመለሱ ጋር አያይዞት ነበር። ሜሲ ዘሙንዶ ዲፖርቲቮ ከተባለ የስፖርት ጋዜጣ ከማያሚ ጋር የሚያደርገው ስምምነት እያጠናቀቀ መሆኑን አስታውቋል። ስለ ሜሲ ውሳኔ አስተያየታቸውን ከሰጡት የአርጀንቲና ደጋፊዎች መካከል ሜሲ ሲሰጠን ከኖረው ደስታ አንጻር አሁን እሱ ደስ ያሰኘው ነገር ማድረግ ይችላል። የዓለም ዋንጫን ድል ካደረገ በኋላ በግልጽ እንደሚታየው የሙያ መገባደጃው ላይ ይመስላል። በርግጥ የፈለገውን ማድረግ ይችላል። ትልቁ ደስታ አጎናጽፎናል። ከዚህ ሌላ ከሜሲ የምንፈልገው ምንድነው ብሏል። ሜሲ ባርሴሎና የማይሰራ ከሆነ አውሮፓን ትቶ በመውጣት ከይታ ውጪ ሆኖ ስለቤተሰቡ የበለጠ ማሰብ እንደሚፈልግ ተናግሯል። አድማጮችና ተመልካቾቻችን ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሰኔ 1 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
አሪክ ለኛ ሙዚየም ነው። አዎ ሙዚየም ናቸው ብለን መንገመት ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል።
አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች በሚሰራቸው የጥበብ ስራዎች ዓለም አቀፍ ዕውቅናን ያገኘውን ኤልያስ ስሜን ነው የሰማችሁት። የኤልያስን የጥበብ ስራዎች የሚያስቃኘው ዘገባ በሁለተኛ አጋማሽ መሰናዷችን ይመለሳል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብና ማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። በድጋሚ ለማስተዋወቅ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ወይም USAID ለ ኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬው ለት ይፋ አድርጓል። ሮይተርስ የዜና ወኪል ያደረሰንን የዚህን ዘገባ አሉላ ከበደ እንደሚከተል ያቀርባል።
የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID ለኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬው ለት ይፋ አደረገ። ለኢትዮጵያ ሕዝብ መድረስ የሚገባው የምግብ እርዳታ ወደ ሌላ አቅጣጫ እንዲሄድ የሚያደርግ መጠነ ሰፊና የተቀናጀ ያሉት ዘመቻ መኖሩን USAID እና የኢትዮጵያ መንግስት በመተባበር ባደረጉት ማጣራት ከድምዳሜ ላይ መድረሳቸውን ነው የድርጅቱ ቃል አቀባይ ይፋ ባደረጉት መግለጫ ያብራሩት። ሆኖም እርዳታው ለተረጂ ወገኖች እንዳይደርስ ከሚደረገው ዘመቻ ጀርባ ያለው ማን ስለመሆኑ መግለጫው አልጠቀሰም። ዩናይትድ ስቴትስ የአፍሪካ ቀንድና አካባቢውን ክፉኛ ከጎዳው ድርቅና በቅርቡ ካበቃው የሰሜን ኢትዮጵያ ጦርነት ጋር በተያያዘ ለእርዳታ እጅ ጠባቂነት የተጋለጡትን ጨምሮ 20 ሚሊዮን ለሚደርሰው ተረጂ ህዝብ ዋነኛዋ ለጋሽ ሀገር ናት። ሮይተርስ የዜና ወኪል በተመለከተውና ኢትዮጵያ ውስጥ የረድኤት ስራ ለሚያከናውኑ የውጭ ለጋሾች ቡድን በተለይ የቀረበ አንድ ሰነድ እንዳመለከተው የእርዳታ ምግቡ ለተለያዩ የሀገሪቱ ወታደራዊ ክፍሎች እንዲሰጥ ተደርጓል ብሎ USAID እንደሚያምን ይጠቁማል። እርዳታውን ከታለመለት ዓላማ ውጪ የመዋሉ ስራ በፌዴራልና በክልል መንግስታት አካላት የተቀነባበረና በመላ ሀገሪቱ የሚገኙ ወታደራዊ ክፍሎች ለሰብአዊ እርዳታ የመጣው ምግብ ተጠቃሚ ናቸው ሲል USAID ያካተተው ይህ የለጋሾች ቡድን ሰነድ አመልክቷል። በአንጻሩ የኢትዮጵያ መንግስትና የጦር ሰራዊቱ ቃል አቀባዮች ለቀረቡላቸው ጥያቄዎች ለጊዜው አፋጣኝ ምላሽ አልሰጡም። USAID በበኩሉ ሪፖርቱን በተመለከተ ተጨማሪ ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳውዲ አረቢያ እየተካሄደ ካለው ጉባኤ ትይዩ ዛሬ ሐሙስ ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በጉዳዩ ዙሪያ ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሁለቱም ባለስልጣናት ውይይት ተከትሎ ባወጣው መግለጫ የኢትዮጵያ መንግስት በጉዳዩ ላይ ሙሉ ምርመራ ለማካሄድ ከዩናይትድ ስቴትስ ጋር ተባብሮ ለመስራት የገባውን ቃል ብሊንከን በአዎንታ መቀበላቸውን ጠቅሷል። በተያያዘም የምግብ ደላ ስርዓቱ አንነታ የሚጣልበት መሆን እንደጀመረ ስራውን ለማስቀጠል ድርጅታቸው የሚያቅድ መሆኑንም የዩኤስኤአይዲው ቃል አቀባይ ጨምረው ገልጠዋል። ዩኤስኤአይዲ እና የዓለም ምግብ ፕሮግራም WFP በትግራይ ክልል ከፍተኛ መጠን ያለው የምግብ እርዳታ ከታለመለት ዓላማዎች እንዲውል እየተደረገ መሆኑን የሚያሳይ መረጃ ከእጃቸው መግባቱን ተከትሎ ካለፈው ወር አንስቶ በክልሉ ያደርጉት የነበረውን የምግብ ደላ ማቋረጣቸው ይታወሳል። በትግራይ በፌደራል መንግስትና በህወሓት ኃይሎች መካከል ለሁለት ዓመታት የዘለቀውና አያሌ ሺዎች ያለቁበት እንዲሁም በመቶ ሺዎች የሚቆጠሩ ዜጎች ለቸነፈር መሰል የረሃብ አደጋ እንዲጋለጡ ጭምር ምክንያት የሆነው ጦርነት ባለፈው የጥቅምት ወር በሁለቱ ተፋላሚ ወገኖች መካከል በተደረሰው የሰላም ስምምነት ማብቃቱ ይታወሳል። USAID እንደ አውሮፓውያን ዘመን አቆጣጠር በ2022 የበጀት ዓመት 1.5 ቢሊዮን ዶላር የሚጠጋ ዋጋ ያለው ሰብአዊ እርዳታ ለኢትዮጵያ ሰጥቷል። ከዚህም ውስጥ የሚበዛው በምግብ እርዳታ መልክ የተሰጠ ነው። ይህ እንዲህ እንዳለ ትላንት ረቡዕ በለጋሽ ድርጅቶች መካከል የተሰራጨው የቡድኑ ሰነድ ለጋሾች የሚሰጡትን እርዳታ የገንዘብ ማስተላለፊያ መንገዶችን በመሳሰሉ አማራጭ ዘዴዎች ለተረጂው ወገን ማድረስ ይችሉ ዘንድ የኢትዮጵያ መንግስት እንዲፈቅድ ይመክራል። ሰነዱ በተጨማሪም የኢትዮጵያ መንግስት ድርጊቱን በማውገዝና የእርዳታ ሰራተኞች እንግልት እንዳይደርስባቸው በመጠየቅ ግልጽ መግለጫ እንዲያወጣ ለጋሾች ጥሪ እንዲያቀርቡም ያሳስባል። WFP በበኩሉ በመላው ኢትዮጵያ በተቀነባበረ መንገድ ይፈጸማል ያለውን የምግብ እርዳታ ከታለመበት ዓላማ ውጪ የመዋል ድርጊት በተመሳሳይ እየመረመረ መሆኑን ባለፈው ሳምንት የድርጅቱ ምክትል ዲሬክተር ኢትዮጵያ ውስጥ ለሚያገለግሉ ሰራተኞቻቸው የጻፉት የኢሜይል መልእክት ጠቁሟል። ይሁንና ይህንን ተንተርሶ ለቀረበለት ጥያቄ WFP እስካሁን ተጨማሪ ማብራሪያ አልሰጠም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። ካለፈው ዓመት ጋር ሲነጻጸር የ1.9% ብልጫ ያለው የ2016 ዓመት ረቂቅ በጀት የተጀመሩ የልማት ፕሮጀክቶችን ታሳቢ በማድረግና የዋጋ ግሽበትን መቀነስ በሚያስችል መልኩ መዘጋጀቱን የገንዘብ ሚኒስትሩ አህመድ ሽዴ ገልጸዋል። በረቂቅ በጀቱ ላይ የተወካዮች ምክር ቤት በተወያየበት ወቅት መንግስት ባለፈው ዓመት ከውጭ አጋሮች የበጀት ድጎማ እንዳላገኘ የገለጹት ሚኒስትሩ በ2016 ይኖራል ተብሎ ከታቀደው ገቢና እርዳታ 7.9% የሚሆነው ከልማት አጋሮች ይገኛል ተብሎ የታቀደ ነው ብለዋል። ካለው የበጀት ውስንነትና በተያዘ እንደ ዘንድሮ ሁሉ አዳዲስ የካፒታል ፕሮጀክቶችንና የሰራተኞች ቅጥር እንደማይኖርም ገልጸዋል። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተን የተከታተለው።
የገንዘብ ሚኒስትሩ አቶ አህመድ ሽዴ ለቀጣዩ 2016 ዓመተ ምህረት ትራንት በሚኒስትሮች ምክር ቤት የጸደቀውን የ801.65 ቢሊዮን ብር ረቂቅ በጀት ዝርዝር ዛሬ ለሕዝብ ተወካዮች ምክር ቤት አቅርበዋል። በአጠቃላይ ከተያዘው በጀት ውስጥ ከታክስና ታክስ ያልሆኑ ምንጮች እንዲሁም ከውጭ እርዳታ 520.6 ቢሊዮን ብር እንደሚገኝ መታቀዱን ሚኒስትሩ አብራርተዋል።
ከታቀደው ጠቅላላ ገቢ ውስጥ 92.1% የሚሆነው ድርሻ ከታክስና ታክስ ካልሆኑ የገቢ ምንጮች እንደሚገኝ የታቀደ ገቢ ነው።
በ2015 የበጀት ዓመት ከውጭ አጋሮች ይገኛል ተብሎ የታቀደው የበጀት ድጎማ ሙሉ በሙሉ እንዳልተገኘ የገለጹት ሚኒስትሩ ለ2016 በጀት ዓመት ግን 41.1 ቢሊዮን ብር ይገኛል ተብሎ እንደሚጠበቅ ገልጸዋል።
በታቀደው ገቢና ወጪ መካከል የብር 281.05 ቢሊዮን ያልተጣራ የበጀት ጉድለት ወይም ግሮስ በጀት ዴፊሲት የታየ ሲሆን ይህንንም የበጀት ጉድለት ለመሸፈን ብር 39.01 ቢሊዮን ከውጭ ሀገር እና ብር 242.04 ቢሊዮን ከሀገር ውስጥ በድምሩ ብር 281.05 ቢሊዮን ያልተጣራ ብድር ግሮስ ቦሮይን በመውሰድ ለመሸፈን ታቅዷል።
ለ2016 የበጀት አመት የተያዘው አጠቃላይ የበጀት መጠን ካለፈው አመት ጋር ሲነጻጸር 1.9 በመቶ ብቻ ብልጫ እንዳለው የገለጹት አቶ አህመድ ሺዴ ይህም በዋናነት በጀቱ ሀገራዊ አቅምን እንዲሁም የዋጋ ግሽበት መከላከልን ታሳቢ አድርጎ የተዘጋጀ በመሆኑ እንደሆነ አብራርተዋል። ከዚህ ጋር በተያያዘ በጀቱ ለሚፈለጉ የልማት ስራዎች በቂ ባለመሆኑ አዳዲስ ፕሮጀክቶች እንደማይጀመሩ እንዲሁም አዲስ የመንግስት ሰራተኞች ቅጥርም እንደማይፈጸም አብራርተዋል።
የ2016 የመደበኛ በጀት በየመስሪያ ቤቱ ያለውን አዲስ ማደረጃጀት ታሳቢ በማድረግ የበጀት አጠቃቀም በቁጠባና በውጤታማነት ላይ ያተኮረ እንደሚሆን እንዲሁም አዳዲስ የሰራተኛና ቅጥር እንደማይኖር ታሳቢ በማድረግ የተዘጋጀ መሆኑን መገንዘብ ተገቢ ነው።
የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ሚኒስትሩ ምላሽ ሰጥተዋል።
በየአመቱ አዳዲስ የልማት ፕሮጀክቶችን ማስጀመር አይቻልም እየተባለ ምክር ቤት ላይ በጀት እየቀረበ የምናስጸድቅ ከሆነ የህዝቡን የልማት ፍላጎት እንዲሁም በምርጫ ጊዜ ለህዝብ የገባናቸው ቃሎችን እንዴት ማስፈጸም ይቻላል?
በሰፓርመንታዊ በጀት አማካኝነት ለወደፊት የሚታይ ይሆናል እንጂ በአሁኑ ጊዜ በዛ ያለ አዳዲስ ፕሮጀክት ለመያዝ የሚያስችል አቅሙ ከፍተኛ ጥንቃቄ የሚፈልግ ስለሆነ የዋጋ መረጋጋት ማስከተል ስላለበት ደግሞ በጀቱም ተቀማጭ ተአማኒና በትክክለኛ የገቢ እቅድ ላይ ተንተርሶ ሪዝነብል የሆነ ደፊሲት አማውንት ተንተርሶ መያዝ ስላለበት ከዚህ አንጻር መታየት አለበት።
አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። ያ ማለት የመንግስት ስራ ብቻ መፍጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊገደር ይችላል። ይህንን ዘፈን በዘርጌታ ንቆያች ስለዚህ በዚህ እነዚህ ነገሮች መታሰብ ስላለበት ከገቢ አሰባሰባችንና ከወጪ አጠቃቀማችን ጋር ውጤታማ የሆነ ነገር መሄድ አለብን ብዬ አስባለሁ።
በየአመቱ አምናም እንደምታወቀው በየመስሪያ ቤቱ አዳዲስ ሰራተኞችን መቅጠር አይቻልም በሚል ነበረ በጀት የተጸደቀው። ዘንድሮም አሁን የቀረበው በየመስሪያ ቤቱ አዳዲስ ሰራተኞች መቅጠር እንደማይቻል ታሳቢ የተደረገ ነው የሚል ነው። እንደዚህ በየአመቱ እያጸደቅን ምነት ከሆነ አንደኛ የተማሩ ምሁራን ኃይሎችን ስደት ልንዳርጋቸው እንችላለን። ሁለተኛ የመልካም አስተዳደር ችግር ሆኖ ሊቀጥል ይችላል እንደ ሀገራችን ተጨባጭ ሁኔታ። ሶስተኛ ምስክር አርሶ አደሮች ብዙ መሳወት ከፍለው ነው ልጆቻቸውን አስተምረውም ያወጡት።
ስራ እድል መፈጠር አለበት ያስማማናል። ስራ እድል ግን መንግስት የስራ እድል መፍጠሪያ ማሽነሪ አይደለም። በዋነኛነት መፍጠር አለበት በተቻለ መጠን ግን በዋነኛነት የፕራይቬት ሴክተር ኢንቨስትመንትን በከፍተኛ ደረጃ ማሳደግ ይኖርብናል።
ከውጭ አጋሮች የሚገኘው እርዳታ እንዲጨምር መንግስት እያከናወነ ስላለው የዲፕሎማሲ ስራም የተጠየቁት የገንዘብ ሚኒስትሩ አህመድ ሺዴ ምላሽ ሰጥተዋል።
ከአይኤምኤፍ ጋር የተለያዩ ውይይቶች እየተካሄዱ ይገኛሉ። ከሌሎች የልማት አጋሮች ጋር የተለያዩ ውይይቶች ይገኛሉ። የበጀት ሰፖርት እንደሚኖር ይገመታል። ሆኖም ግን በበጀት መያዝ ያለብን እርግጠኛ የሆነውን ብቻ ነው። ለዛ ነው ኮንዘርቫቲቭ በሆነ መልኩ በጀቱ ተዘጋጅቶ የቀረበው እንጂ ኤንቨሎፑን ከዚህ በላይ ማስፋት ይቻል ነበር። ግን ማስፋት እርግጠኝነትን ስለሚጠይቅ ሀገራዊ አቅማችን ላይ ተንተርሰን ስለሆነ ወጪያችንን ማቀድ ያለብን ከዚህ አንጻር ኮንዘርቫቲቭ በሆነ መልኩ ነው የተያዘው ማለት ነው።
በጀቱ ታሳቢ ካደረጋቸው ዋና ዋና ጉዳዮች መካከል አንዱ በጦርነት የወደሙ ንብረቶችንና አገልግሎት መስጫ ተቋማትን መልሶ መገንባት እንዲሁም ተጎጂዎችን መልሶ ማቋቋም ሲሆን ሚኒስትሩ እንዳሉት ለቀጣዩ በጀት አመት ከተያዘው ገንዘብ ውስጥ 20 ቢሊዮን ብር ለዚሁ ተግባር የተያዘ ነው። የመልሶ ግንባታና ማቋቋም ስራው በአጠቃላይ 20 ቢሊዮን ዶላር የሚፈልግ ሲሆን ለዚህም የአምስት አመት ፕሮጀክት ተቀርጾ ከውጭ አጋሮች ጋር በትብብር እየተሰራ መሆኑንም አስረድተዋል። በዚህ ጉዳይ ላይ ከጥቂት ቀናት በኋላ ከአጋሮች ጋር ውይይት እንደሚደረግም ነው የገለጹት። በ2016 ዓመተ ምህረት ረቂቅ በጀት ላይ ውይይት ያደረገው የህዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ የኦሮሚያ ክልላዊ መንግስት ህዝበ ሙስሊሙ በሸገር ከተማና በመላው ኦሮሚያ እያቀረባቸው ላሉ የመስጊድ ጥያቄዎች በፕላኑ መሰረት ምላሽ ለመስጠት መስማማቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ለጋዜጠኞች በሰጠው መግለጫ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት መደረጉን አስታውቋል። በውይይቱም የክልሉ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ መፍረስ እንደሚያቆም መስማማቱ ተገልጿል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋም እንዲሁ በመነጋገርና በመወያየት ችግሩ መፍትሄ ማግኘቱን ገልጿል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ሐሙስ ሰኔ 1 ቀን 2015 ዓ.ም በሰጠው መግለጫ በሸገር ከተማ እየተካሄደ ባለው የመስጊድ ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ጋር 5 ሰዓታትን የፈጀ ሰፊ ውይይት ማድረጉን አስታውቋል። በጋዜጣዊ መግለጫው ላይ የተገኙት የምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በሸገር ከተማ ታይቶ በማይታወቅ ሁኔታ ብዛት ያላቸው መስጊዶች መፍረሳቸውን አመልክተው አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል።
በመክክር በመነጋገር በመቀራረብ በመወያየት መፍትሄ እንደተገኘና ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና ደጋግሜ ልጆቻችን አላህ በጀነት ይቀበላቸው እንዲሁም የሚገነቡት መስጊዶች ኢንሻአላሁ ተዓላ በሸሂድ ልጆቻችን ስም የምንገነባ መሆኑን ከወዲሁ ለመግለጽ ወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
በሸገር ከተማ እስካሁን ድረስ 22 መስጊዶች እንደፈረሱ በመግለጫው ተመልክቷል። ባለፉት 2 ሳምንታት የመስጊዶችን መፍረስ በማውገዝ የጁምዓ ሶላት ስነ ስርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብተዋል። በተለይም በታላቁ አንዋር መስጊድና አካባቢው በተካሄደው ተቃውሞ የሰው ህይወት ማለፉንና በርካቶች መጎዳታቸውን በጊዜው ለአሜሪካ ድምጽ አስተያየት የሰጡ እማኞች ገልጿል። በሌሎች መስጊዶችም እንዲሁ የተቃውሞ እንቅስቃሴዎች ሲደረጉ ነበር። በሸገር ከተማ ከመስጊዶች በተጨማሪ በርካታ የመኖሪያ ቤቶችም መፍረሳቸው ተገልጿል። በዛሬው መግለጫ ከኦሮሚያ ክልል ፕሬዝዳንት ጋር በተደረገው ውይይት የተለያዩ ነጥቦች እንደተነሱ የእስልምና ጉዳዮች ጠቅላይ ምክር ቤት ያደረጃጀትና የማህበራዊ ዘርፍ ኃላፊ ኡስታዝ አህመዲን ጀበል ጠቅሷል። እርሳቸው ባነበቡት የምክር ቤቱ መግለጫ ላይ በውይይት ወቅቱ በሀገሪቱ ልዩ ልዩ አካባቢዎች ለመስጊድ ግንባታ መሬት በህጋዊ መንገድ ማግኘትና ለተሰሩትም መስጊዶች ካርታ የመረከብ ችግሮች እንዳሉ ተነስተዋል ብለዋል። የሸገር ከተማ አስተዳደር መስጊዶችን ከማፍረሱ በፊት ከእስልምና ጉዳዮች ምክር ቤት ጋር አለመወያየቱ በቅሬታ መልክ እንደቀረበም ተናግረዋል። ከዚሁ ጋር የተያያዙ ሌሎችም ነጥቦች እንደተነሱ ኡስታዝ አህመዲን ጀበል ጠቁመዋል።
በሙስሊሙ የሸገር ከተማ መስጂድ ፈረሳ ጋር በተያያዘ በተፈጠሩት ሁኔታዎች እጅጉን መጎዳቱና ማዘኑን በማብራራት ተገቢውን ካሳና የሞራል ሕክምና እንደሚያስፈልገው ተጠቅሷል። የሸገር ከተማ አስተዳደር ውስጥ የፈረሱት 22 መስጂዶች መሆናቸውን በመጥቀስ ለሕዝበ ሙስሊሙ የመስጂድ ጥያቄዎች በሙሉ አፋጣኝ መፍትሄ እንደሚገባ ተብራርቷል። ቀደም ብሎ በጉዳዩ ላይ ከጅምሩ በመነጋገር መፍታት እየተቻለ መስጂዶችን ወደ ማፍረስ በመገባቱ በመንግስትና ህዝብ መካከል ቅሬታ ፈጥሮ ጉዳዩ እስከ ነፍስ ማጥፋት ማምራቱ እጅግ የሚያሳዝን መሆኑን ተጠቅሷል። የጸጥታ አካላት ሰላማዊ ሙስሊሞች ላይ በቀጥታ በመተኮስ ሙስሊሞችን መግደላቸውና ማቁሰላቸው ተገቢ ያለመሆኑን እንዲሁም ንጹሃን ላይ በመተኮስ የገደሉና ያቆሰሉ አካላት በህግ ተጠያቂ እንዲሆኑ ተጠይቋል።
ለጥያቄዎቹ ምላሽ የሰጡት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ መስጊዶቹ ከመፍረሳቸው በፊት ውይይት አለመደረጉ ስህተት እንደሆነና በተፈጠረው ሁኔታም ህይወት በማለፉ እንዳዘኑ ተገልጿል። አቶ ሽመልስ የሸገር ከተማ ሃይማኖታዊ እሴትን መሰረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጊዶች እንዲሰሩ ፍላጎታቸው እንደሆነ ጠቅሰዋል ተብለዋል። ፕሬዝዳንት ሽመልስ አብዲሳ በሌሎች መሰል ጉዳዮችም ቃል እንደገቡ ኡስታዝ አህመዲን ጀበል አመልክቷል።
በሸገር ከተማ ላይ በሀገር ደረጃ ሊጠቀስ የሚችል ትልቅና ዘመናዊ መስጂድና ለሌሎች ቤተ እምነቶች ተቋማት መስሪያ ቦታ እንደሚሰጥ፣ በሸገር ከተማ ለእስላማዊ ዩኒቨርሲቲ ግንባታ መሬት የሚሆን እንደሚሰጥ፣ ሸገር ከተማ ከ20 እስከ 30 ሚሊዮን ነዋሪዎች ያላት ዘመናዊና በፕላን ብቻ ግንባታ የሚካሄድባት ከተማ ሆና ለመገንባት ህገወጥ ግንባታን መከላከል፣ የተገነቡትን ህገወጦችን ማፍረስ እንደሚቀጥል፣ ለዚህ ደግሞ የእምነት ተቋማት ተባባሪ እንዲሆኑ እንደሚፈልጉ መጥቀሳቸው፣ እንዲሁም የሸገር ከተማ ፕላን ወደ ተግባር እስኪገባ ድረስ ሙሉ ለሙሉ መኖሪያ ቤቶች ባልፈረሱባቸው አካባቢዎች ለሚኖሩ ሙስሊሞች በጊዜያዊነት የሚሰግዱባቸው መስጊዶች የኦሮሚያ ክልል መጅሊስና የሸገር ከተማ አስተዳደር በጋራ በመነጋገር መስጊድ መስሪያ ቦታ እንዲያዘጋጁ በሸገር ከተማ ህዝበ ሙስሊሙ ያቀረባቸውና የሚያቀርባቸው የመስጊድ ጥያቄዎች በፕላኑ መሰረት ምላሽ እንደሚሰጥ ሸገር ከተማን ጨምሮ በመላ ኦሮሚያ ክልል ከዚህ ቀደም ሲደረግ እንደነበረው የእምነት ተቋማትና የመቃብር ስፍራ መስጠት እንደሚቀጥል የተለያዩ ቤተ እምነቶችን ወደ ህጋዊና ከተማን ወደሚመጥኑ ተቋማት ለመተካት የሚደረገውን ሂደት የኦሮሚያ ክልል መጅሊስ ባለበት የኦሮሚያ ክልል የሃይማኖት ተቋማት ጉባኤ አቅሙን በማጠናከር በውይይት የእምነት ተቋማት ራሳቸው መፍረስ ያለባቸውን እንዲያፈርሱ እንጂ ከአሁን በኋላ መንግስት በራሱ ማፍረስ እንደሚያቆም
ኡስታዝ አህመድ እንጀበል በመግለጫቸው ካለፉት ሁለት ሳምንታት ጀምሮ እስከ ትናንት ድረስ የታሰሩ ሙስሊሞች ያለምንም ልዩነት እንዲፈቱ እንጠብቃለን ካሉ በኋላ በጉዳዩ ዙሪያ ከዛሬ ጀምሮ ከፌደራልና ከአዲስ አበባ ፖሊስ አመራሮች ጋር ውይይት እንደሚደረግ አመልክቷል። የእስልምና ጉዳዮች ጠቅላይ ምክር ቤቱ የስምምነቱን አፈጻጸም እንደሚከታተል የተናገሩት የምክር ቤቱ ፕሬዝዳንት የህግ አማካሪ ኡስታዝ ካሚል ሸምሱ በበኩላቸው ህዝበ ሙስሊሙ የስምምነቱን ውጤት በትዕግስት እንዲጠባበቅ አሳስበዋል።
ነገ ጁማዓ ነው። ምንም አይነት ኮሽታ ድምጽ ሳይኖር ትላንትና የደረስንበትን ነገርን ውጤቱን በመጠባበቅና በመከታተል ሙስሊሙ ማህበረሰብ ወደ ወትሮው ስራውና ወደ ኖርማል የጁማዓ ሰግደቱ ተበልሶ በሰላም ሰግዶ ወደ ቤቱ እንዲመለስ ነው ጥሪያችንን እናስተላልፈው።
በሸገር ከተማ ከሚካሄደው የቤቶች ፈረሳ ጋር ተያይዞ የኢትዮጵያ የህዝብ እንባ ጠባቂ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ምክር ቤት መግለጫዎችን አውጥተዋል። የከተማዋ አስተዳደር በቤቶች ፈረሳው የተፈናቃዮችን ሰብአዊ መብቶች እንዲያከብርም ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ኢትዮጵያ ዘገባዎች ወጣ ስንል ደግሞ በኢትዮጵያ የተካሄደውን የእርስ በርስ ጦርነት ሸሽተው ወደ ጎረቤት ሱዳን የተሰደዱ የትግራይ ተወላጆች በዚያች ሀገር በተከፈተው ሁከት በተፈጠረው ሁኔታ የተነሳ በቂ እርዳታ እያገኙ እንዳልሆነ ሆኖም የዘር ማጽዳት ባሉት ችግር የተነሳ ወደ ኢትዮጵያ መመለስ እንደሚፈሩ ተናገሩ። አንዳንዶቹ ተስፋ ከመቁረጥ የመነጩ እርምጃዎችን በመውሰድ ወደ አውሮፓ ለማሻገር እንደሚረዷቸው ቃል የሚገቡላቸው ህገወጥ አስተላላፊዎች ሰለባ የሆኑ መሆኑን ጠቅሶ ሄነሪ ዊልኪንስ ከኒንጃሜና ከቻድ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርባል።
የኢትዮጵያው የእርስ በርስ ጦርነት ጥቅምት 24 2013 ዓመተ ምህረት ከጀመረበት ጊዜ አንስቶ ሱዳን 70 ሺህ ያህል ኢትዮጵያውያን ስደተኞችን ተቀብላለች። እነኛ ስደተኞች ታዲያ ተቀባዩ ሀገር ራሷ ከከፋ እርስ በርስ እልቂት ውስጥ በገባችበት በአሁኑ ወቅት ሌላ አዲስ ፈተና ገጥሟቸዋል። በሱዳኗ የገዳሪፍ ከተማ አቅራቢያ ከሚገኝ ካምፕ ውስጥ የሚኖር ለቤተሰቡ ደህንነት በመስጋት ስሙ እንዳይገለጽ የጠየቀ አንድ ኢትዮጵያዊ ስደተኛ ከአሜሪካ ድምጽ ጋር በስልክ ባደረገው ቃለ ምልልስ ያሉበት ሁኔታ እንዲህ ሲል ይገልጻል።
Just like there is no medicine and there is shortage.
መድኃኒት የለም፣ የውሃና የምግብ እጥረት አለ። በተጨማሪም የሸቀጦች የገበያ ዋጋ ከመናሩም በላይ ስደተኞች ገንዘብ ሊያገኙ የሚችሉበት ቦታ የለም። በውጭ ሀገር ካሉ ቤተሰቦች ገንዘብ የሚላከላቸው እንኳን ቢኖሩ ባንኮች ስለማይሰሩ ገንዘብ ማግኘት የሚችሉበት መንገድ የለም።
የሱዳኑ ጦርነት ከጀመረበት ጊዜ አንስቶም ይህ ሁኔታ መቀጠሉን ተናግሯል። ባለፈው የጥቅምት ወር ለተጀመረው የሰላም ሂደት ምስጋና ይግባውና ምንም እንኳን በሰሜን ኢትዮጵያ ሲካሄድ የነበረው የእርስ በርስ ጦርነት በዋናነት ቢቆምም ሄንሪ ዊልኪንስ በዘገባው እንዳሰፈረው ግን ለአብዛኞቹ የትግራይ ክልል ስደተኞች ወደ መጡበት መመለስ አሁንም በጣም አደገኛ መሆኑንና ሂዩማን ራይትስ ዋች ባለፈው ሐሙስ ግንቦት 24 ባወጣው ዘገባ የሰላም ስምምነት ቢደረስም በትግራይ ተወላጆች ላይ የዘር ማጽዳት ዘመቻ ቀጥሏል ያለበትን አስታውሷል። የሱዳኑ ግጭት ከመጀመሩ በፊት የአሜሪካ ድምጽ በካርቱም የሚገኙ የትግራይ ተወላጆችን ባነጋገረበት ወቅት አሁንም ትግራይ ውስጥ ላሉ የቤተሰቦቻቸው አባላት ደህንነት እንደሚሰጉ ተናግረው ነበር። ሸምሲያ ኢብራሂም የተባሉ አንዲት ኢትዮጵያዊት ስደተኛ ወደ ሱዳን በተሰደዱበት ወቅት ሁሉንም ልጆቻቸውን ይዘው መምጣት ችለው እንደሆን በሚለቀረበላቸው ጥያቄ ሲመልሱ ይህን ነበር ያሉት።
እኛ قاعدين هنا احنا هنا الاولاد هنا الاربع هنا
ሁለቱም አሁንም እዚያው ናቸው። የተቀሩት አራቱ ደግሞ እዚህ ከኔ ጋር ናቸው። ልጄ አሁንም እዚያ መሆኑን ሰዎች ነግረውኛል። በስልክ ልናገኛቸው አንችልም። በመሆኑም ስለ ደህንነታቸው ማወቅ አልቻልኩም።
የእንግሊዙ ዘ ጋርዲያን ጋዜጣ ግንቦት 7 2015 ላይ ባወጣው ዘገባ በሱዳን የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እናስገባቸዋለን ሲሉ ቃል ከገቡላቸው ህገወጥ አዛዋሪዎች እጅ እየወደቁ መሆናቸውን አስነብቧል። አንዳንዶቹም በእነኚህ አስተላላፊዎች በራሳቸው እየታፈኑ እንደሚወሰዱ ዘግቦ ነበር። የሱዳኑ እርስ በርስ ጦርነት ከመጀመሩ አስቀድሞ የተጠየቀ አንድ ለደህንነቱ ሲል እነተኛ ስሙ ተቀይሮ እንዲጠቀስ የተጠየቀ ሌላ የትግራይ ተወላጅ የሆነ ስደተኛ ከሆመራ ከተማ ወዲ ተሰደው የመጣ መሆኑን አመልክቷል። የአሜሪካ ድምጽ ዘጋቢ ባለፈው አመት ሆመራን በጎበኘበት ወቅት ማንነትን መሰረት ያደረገ ጭፍጨፋ ይደረጋል ሲሉ ቃላቸውን የሰጡ ሰዎችን ምስክርነት ሰምቶ ነበር። ሱዳን ከሚቆይም በሊቢያ በኩል አድርገው ወደ አውሮፓ ያስገቡት ዘንድ ለህገ ወጥ አዛዋሪዎች ክፍያ ከፍሎ እንደነበር ይናገራል።
ማመሽና محل كده معرف مخزن محل كبير كده بس بعدنا هناك
We spent about 2 weeks
in the magazine ባለ ግዙፍ ህንጻ ውስጥ ለሁለት ሳምንታት ያክል አሳለፍን። በቀን ውሃና ሁለት ቁራሽ ዳቦዎች ይሰጡን ነበር። በአካባቢው ሌሎች ቤቶች የሉበትም። ለዚያ ነው ህንጻውን ለቀን ያልወጣ ነው።
ያዘውን ገንዘብ ከጨረሰ በኋላ ወደ ካርቱም መመለስ መቻሉን ተናግሯል። እንደ ረድኤት ድርጅቶችም ይታ በሱዳን የሚገኙ ኢትዮጵያውያን ስደተኞች በሁለት አጣብቂኝ እንደተያዙ ነው ያሉት።
It's clear there was
ከኢትዮጵያ ለመጡ ሰዎች በሰላም ስምምነቱ የተነሳ የተወሰነ መሻሻል መኖሩ ግልጽ ነው። ሆኖም ግን ወደ ቀያቸው የሚመለሱበት ሂደት አልነበረም። ትልቁ ትኩረታቸውም ፈጥኖ ወደዚህ የመመለስ ሐሳብ አልነበረም። አብዛኞቻቸው የሆነ ጊዜ ላይ ወደ አገራቸው የመመለስ ሐሳብ የነበራቸው ይመስለኛል። ይሁን እንጂ ሁኔታው በተለይ ከምዕራብ ትግራይ አካባቢዎች ለመጡት ያን ይፈቀድ አልነበረም።
የካርቱሙ ጦርነት በቀጠለበት ባሁን ወቅት ኢትዮጵያውያን ስደተኞች በተጠለሉባቸው አካባቢዎች በግጭቱ መጀመሪያ ግድም ሙሉ በሙሉ ተቋርጦ የነበረው እርዳታ አሁን በመጠኑም ቢሆን መምጣት መጀመሩ ተዘግቧል።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ መሰናዶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በማህበራዊ ሚዲያ መገኛዎቻችን ላይ ከእናንተ ከደረሱን አስተያየቶች መካከል የተወሰኑትን እናጋራችሁ። ምዕራብ ትግራይ ውስጥ በአማራ ኃይሎችና በአካባቢ ባለስልጣናት ዘር ማጽዳት ተፈጽሟል ሲል Human Rights Watch ያሰማውን ክስ የኢትዮጵያ መንግስት ተቃውሞ ማስተባበሉን ባቀረብነው ዘገባ ስር ሁሴን ሰላህ ሰኞ የፌስቡክ ተከታታያችን በድርጊቱ የኢትዮጵያ መንግስትን ወቅሰው ይህንን ወረቀት ከመጻፍ ይልቅ ቦታው ላይ በመድረስ ለህዝቡ ከለላ መሆን ነበረበት፣ አሁንም ቶሎ ይድረስላቸው፣ በየቀኑ የሰው ህይወት ባሰቃቂ ሁኔታ እየጠፋ ነው ሲሉ አስተያየታቸውን ሰጥተዋል። ለሁለት አመት የጦረታ አበል ክፍያ ተከልክለናል ያሉ የመቀለ ከተማ ነዋሪ ጦረተኞች ሰልፍ ማካሄዳቸውን አስመልክቶ ባቀረብነው ዘገባም እንዲሁ በርከት ያሉ አስተያየቶች ደርሰውናል። ከነዚህ መካከል ሳራ ላቭ በሚል ስም ፌስቡክ ላይ የሚከተሉን አድማጭ ተመልካቻችን አይ ይሄ መንግስት ይሰማናል ብላችሁ ነው እግዚአብሔር ይርዳችሁ ሲሉ መልእክታቸውን አስቀምጠዋል። ለሲቪል ሰርቫንት ባስቸኳይ መልስ ይሰጣቸው ያሉት ደግሞ አቶ ዳንኤል አስፋው ናቸው። በዚህ ርዕሰ ጉዳይ ላይ ደረጀ መላኩ የተባሉ ግለሰብ በትዊተር ገጻችን ላይ ባስቀመጡት አስተያየት ደግሞ ጡረታ ዜጋ በተፈቀደለት እድሜ ሰርቶ ከራሱና ከመንግስት በህግ የተወሰነ መጠን ተቀማሽ ተደርጎለት ከነበረ ገንዘብ ተቀናሽ እየተደረገ የሚከፈል ድጋፍ ነው። ኢትዮጵያ ካሏት ጠንካራ ማህበራዊ ድጋፍ ዋነኛው ነው ማለት ይቻላል ሲሉ አስተያየታቸውን ሰጥተዋል። ወደ YouTube ቻናላችን ስናልፍ ደግሞ በYouTube ቻናላችን በመስጊዶች ማፍረስ በቀጠለው ተቃውሞ የሶስት ሰዎች ህይወት ማለፉ ተገለጸ በሚለው ዘገባችን አስተያየት ታቸውን የሰጡ ዱዱ የተባሉ ግለሰብ አላህ ለጀነት ያርጋቸው የሞቱትን ያረቢ ቁጣህን አብርድልን እኛ ደካማ ምስኪን ነን ብለዋል። ግርማዊ ኪዳኔ ደግሞ ነፍሳቸውን ይማረው ብለዋል። አድማጮችና ተመልካቾች እናንተም ያሏችሁን አስተያየቶች ወይም ደግሞ በመሰናዶቻችን ቢካተቱ የምትሏቸውን መረጃዎች ለመጠቆም በምን ታገኙናላችሁ? ተከታዩን ማስተዋቂያ ሰምተን እንመለስ።
يا
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ከአሜሪካ ድምጽ ተመልሰናል። አሁን ወደ ሁለተኛው አጋማሽ መሰናዶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያ ቅንብራችን በዘወትር ሐሙስ በየሳምንቱ ወደ እናንተ የምናደርሰው ባህልና ማህበረሰብ ዝግጅታችን ነው። በዩናይትድ ስቴትስ ኮሎራዶ ግዛት በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘውና ዓለም አቀፍ ዕውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክዓ ምድርን ይመስላሉ። ኤልያስ እንደገለጸው ቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ንጽጽር ያንጸባርቃሉ። በአሜሪካ ድምጽ ባልደረቦች የተጠናቀረው ዘገባ ተከታዩ ነው። በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን አካቶ የተከፈተው የስነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግርግዳ እኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ስራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎቹና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀማቸውን የቴክኖሎጂ ውጤቶችና በህይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይትሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ፣ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190,000 የአሜሪካን ዶላር የሚያወጣ ዋጋ አላቸው። በዴንቨር የስነ ጥበብ ሙዚየም የዘመናዊና አሁንኛ ጥበብ ባለሙያ የሆኑት ሮይ ፓደከን የኤልያስ ስራዎች ከጥበብ ባሻገር የስነ ህንጻ ዲዛይን ይዘትም እንዳላቸው ያስረዳሉ።
Involves or comprises e-waste, all of the kind of
የኤልያስ ስራ ከምዕራብ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች ይሄደ እነዚህን ቁሶች ሰብስቦ በመልኩ በአይነትና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከስራዎቹ የሚበዙት የከተማውን ህይወት የሚያስቃኙ ሲሆኑ ሐሳቦቹ ከመልካም ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስለው ይችላል።
ኤልያስ እነዚህ የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶቹን የሚጠቀመው በቴክኖሎጂ እድገት በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲልም አደጋውን ያመለክታል።
ዛሬ እኮ አይ ላቭ ዩ ስትል እንኳን አይ ላቭ ዩ ስትል እኮ ጎንበስ ብለህ አይ ላቭ ዩ ብለህ ነው የምትልክላት። አይን ላይን አታየው። አይን ላይን ከታየ ምን እንደምታስብ እኮ አውቃለሁ። ገብቷል ውስጥ ምን እንደሚናገር አቃለው ምክንያቱም ማስቀር ምናምን ማዘን ሁሉ ነገር ይነግረኛል ያንን አላገኝም አሁን ምክንያቱም ቀላል ነው ምክንያቱም አንተም ቢዚ ነህ እኔም ቢዚ ነኝ እሷም ቢዚ ነች እንደዚህ አይነት ስሜት አለውና እኔ ቴክኖሎጂ ነውም ታይትሮፕ ምገልጸው በዛ መንገዱ ነው አዎ ቴክኖሎጂ አስፈልጋለ ግን ጥያቄ አለኝ ጋፕ ትንሽ ጋፕ ይሰጣው
ኤልያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ የወደቁ ቃዎች ሆነው እንዲታዩ ግን አይፈልግም ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው
አዲስ ሲገዛ ቀን ነው ማሰባው ሁልጊዜ አዲስ ሲገዛ ውስጥ ያንን ለመጠቀም ትጓጓለ ገብቷል እንደ እንተነ ተነካከዋል ያ ነው ሴንስ ማረገው ያችን አዲሷን ጊዜን እንዲያስታውሰኝ ነው ሚሞሪ ነው ወደ ይሄንን አንድ መጻፍ አትችልም እንዴ ስለ ኪቦርዶች ትችላለህ ምናምን ከጀርመን የመጣ ከራሻ የመጣ ብዙ ወደ ፊት ሪሰርች እንደዚህ አይነት ሂስትሪ አንድ ባንዷ በዚህ በተናገርኳት ሙሉ መጻፍ ይችላል ነገር ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ የሚነካካው ስለዚህ የዚ የኔንም ያንተንም ያዲሱ ነው ይወክላል
ፓደከን እንደሚሉት ኤልያስ በረቂቅ የጥበብ ስራዎቹ ከሚያነሳው ሐሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍውቅና እንዲያገኙ ረድቶታል
His work is talking about many things right it's talking about our environment it's talking about where are the e-waste from the Westlands
are በስራዎቹ የሚነሳው ሐሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል የኤልያስ ስራ ብዙ ነገር አለው ስላከባቢ ያነሳል ብዙ ሰው የማያውቀውን ከመራቦ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል በአፍሪካ ሀገር ውስጥ ነው የሚጣሉት ከዚያ በተጨማሪ ስራው ከጨርቃ ጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል
ኤልያስ ከአዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት አመታት ታይትሮፕ ከተሰኘው ተከታታይ የጥበብ ስራው ባሻገር ከጭቃ ከጨርቅ ከፕላስቲክና ከእንጨት የተለያዩ የጥበብ ስራዎችን አውጥቷል የእጅ አሻራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የስራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰግድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል ሙዚየሙ እንደ ዳማከሴና አርቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የህፃናት ትምህርት ቤት እንደሚገኙበት ይገልጻል
ሶ ሙዚየም ሲባል አርቱ ጋር ምናሙ ጋር የተያዘ ነው የኛ ሙዚየም ደግሞ ይለያል ከአርቱ ባሻገር ይለያል ምክንያቱም ኢንዲጂነስ ሀገር በቀል እንትኖች ሙዚየም ናቸው አሪቲ ለኛ ሙዚየም ነው አዎ ሙዚየም ናቸው ብለን መንገምት ቅመማ ቅመሞቹ ሙዚየም ናቸው እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው እኔነቴን ያሸቱኛል የጠፉትን አሁን አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል ሌላ ጋር ይድና እንትን በል አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን አያውቅ ምክንያቱም አይፈረድበትም አሪቲ እኔ አላስተላለፍኩም ወይም እሷ አላስተላለፈ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ አተ ናና እንዴት አይነት እንደሆነ አያውቅም ጤና ደም እንዴት እንደማ ከሰል ለምን እንደሚጠቅም አያውቅም ምናምን አሁን ግን እዚህ ሙዚየም ነው አይደለ እያንዳንዱ ነው ያለ የተጻፈ ጽሑፍ አለ ይጠይቃል የኛ እንትኖችም ቱርም ያደርጉ በሙሉ ስለ ኢንዲጂነስ ይነግሩታል ያንን እውቀት አግኝቶ አዎ ይሄንን እውቀት አግኝቶ እንዲያውቅ ነው እንፈልገው
የኤልያስ የጥበብ አሻራ እንደ አውሮፓና አቆጣጥር በ2019 ዓመተ ምህረት በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር በተሰራው የአንድነት ፓርክ ላይ ማርፏል በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይ ቀርበው አድናቆትን አትርፈዋል በተለይ ተመልካቾቻችን ይህ ዘገባ በምስል የታገዘ ነው። ሆኖም በቴክኒክ ችግር ምክንያት ምስሉን ማስተላለፍ አልቻልንም። ሆኖም በምስል የተቀናበረውን ዘገባ በድህረ ገጻችንና በማህበራዊ ሚዲያ መገኛዎቻችን ላይ ታገኙታላችሁ። በመጪው ሳምንትም በድጋሚ የምናቀርበው ይሆናል። ወደ ተከታዩ መሰናዶ ነው የምናልፈው። ሳምንታዊው ተፈጥሮና አካባቢ። በዛሬው የተፈጥሮና አካባቢ መሰናዷችን ሁለት ጉዳዮችን እንመለከታለን። ዛሬ ተከብሮ የዋለውን የዓለም ውቅያኖስ ቀን በማስመልከት የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ያወጣው መልእክትና በደቡብ አፍሪካ ተረፈ ምግብን እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን ጋዝ ለመቀነስ የሚደረገውን ጥረት፣ እነዚህን ሁለት ጉዳዮች የዳሰሱትን ዘገባዎች እንግድ ወልድ ያቀርባል።
ዛሬ እንደ አውሮፓውያን አቆጣጠር ሰኔ 8 የዓለም ውቅያኖስ ቀን ነው። ቀኑ ውቅያኖሶች በዕለት ተዕለት ኑሯችን ውስጥ ያላቸውን ትልቅ ጠቀሜታ ለማስታወስ ያለመ ነው። የጤናማ ውቅያኖስ አስፈላጊነት መነገር የሚያሻው ጉዳይ አይደለም ይላል ቀኑን በማስመልከት በተመድ የምግብና የእርሻ ድርጅት ፋኦ የወጣው መግለጫ። በዓለም 80% የሚሆነው የእንስሳት ክምችት በውቅያኖስ ሲገኝ፣ ይህም በሚሊዮን ለሚቆጠሩ ሰዎች የምግብ ስንቅ ነው። የአየር ንብረት ለውጥ በክለትና እያደገ የመጣው የዓለም ህዝብ ቁጥር በደቀነው ፈተና ምክንያት ውቅያኖስ የወደፊት የምግብ አቅርቦትን በማረጋገጥ ረገድ ትልቅ ሚና አለው። በፋኦ የአሳና ግብርና ክፍል ዳይሬክተር የሆኑት ማኑኤል ባራንጅ በውቅያኖስ ጠቀሜታ ላይ የሚሉት አለ።
There is not a single problem that we have nowadays whether it is climate change
አሁን ያሉብንን የአየር ንብረት ለውጥ የምግብ ዋስትና ምሁን ድህነት ወይንም ሌሎች ችግሮቻችንን ውቅያኖስን እንደመፍትሄው አካል ግምት ውስጥ ሳናስገባ የምንፈታው ችግር የለም።
በአሁኑ ወቅት በመላው ዓለም 800 ሚሊዮን የሚሆኑ ሰዎች ረሃብ ገጥሟቸዋል። ከውቅያኖስ የሚገኘው ምግብ በተመጣጣኝ ንጥረ ነገር ይዘቱ ከፍተኛ ስለሆነ ረሃብን ለመዋጋት መፍትሄ ከመሆኑ በተጨማሪ የተመጣጣኝ ምግብ እጥረትን ለመቀነስ ተስፋ ሰጪ መፍትሄ ነው። ማኑኤል ባራንጅ ከውቅያኖስ የሚገኘው ምግብ ከብዛቱ አንጻር ብቻ ሳይሆን ከሚሰጠው የተመጣጠነ ምግብ አንጻር ረሃብንና የተመጣጣኝ ምግብ እጥረትን ለማስወገድ መፍትሄ ነው ብለዋል። ከውቅያኖስ የሚገኘው ምግብ መጠቀም በቅርብ ዓመታት ውስጥ በከፍተኛ ደረጃ መጨመሩ ሲታወቅ፣ በአመት በአማካይ አንድ ሰው እስከ 20 ኪሎ ግራም እንደሚጠቀምና ይህም እየጨመረ እንደሚመጣ የፋኦ መግለጫ ያመለክታል። በእንደ አውሮፓውያን አቆጣጠር 2021 በዓለም በግብርና መልክ የተመረተው የውሃ ውስጥ ምግብ 91 ሚሊዮን ቶን ሲሆን፣ ይህም ዓለም ከሚያስፈልገው አሳና የውሃ ውስጥ ምግቦች ምርት ግማሽ የሚሆነውን ሸፍኗል። እያደገ የመጣውን የህዝብ ቁጥር ለመመገብ ከውሃ አካላት የሚገኙ ምግቦችን በዘመናዊ ዘዴ ለማምረትና ህጋዊ እንዲሁም የፖሊሲ ጉዳዮችን ግልጽ ለማድረግ ስራዎችን በማከናወን ላይ መሆኑን ፋኦ ይገልጻል። ውቅያኖስን ተሻግረን ወደ ደቡብ አፍሪካ ስንዘልቅ የደቡብ አፍሪካ ንግድ ድርጅቶች እና ሌሎችም ተቋማት ተረፈ ምግብን ወደ ቆሻሻ ማጠራቀሚያ ከመጣል ይልቅ እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን የተባለውን ጋዝ ለመቀነስ ጥረት በማድረግ ላይ ናቸው። በአንድ ተቋም የተደረገ ጥናት እንዳመለከተው ደቡብ አፍሪካ በአመት 10 ሚሊዮን ቶን ተረፈ ምግብ አላት። ተረፈ ምግብ ቆሻሻ ማጠራቀሚያ ላይ ተጥሎ በሚሰበሰብበት ጊዜ ሜቴን የተባለውን ጋዝ ወደ ከባቢ አየር ይለቃል። ሜቴን ጋዝ አደገኛ ከሚባሉት የግሪንሃውስ ጋዞች አንዱ ሲሆን ከካርቦን ዳይኦክሳይድ በበለጠ የዓለም ሙቀት እንዲጨምር አስተዋጽኦ ያደርጋል። ኤርዝ ሮቦቲክስ የተሰኘ የአገር ውስጥ ድርጅት ተረፈ ምግብ ወደ ቆሻሻ ማጠራቀሚያ መጣሉንና የሜቴን ጋዝ ወደ ከባቢ አየር መለቀቅን ለመቀነስ አንድ ዘዴ ቀይሷል። ንግድ ቤቶች፣ ትምህርት ቤቶችና ግለሰቦች በወር $130 እንዲከፍሉ በማድረግ ተረፈ ምግባቸውን እንደገና ጥቅም ላይ እንዲያውሉ በማድረግ ላይ ነው። ሂደቱ እንዲህ ነው። ድርጅቱ ማጠራቀሚያ በርሜልና ቦካሺ የተባለውን ዱቄት መሰል ነገር ለደንበኞች ያቀርባል። ቦካሺ ከስንዴና ሩዝ ገለባ እንዲሁም ከእንጨት ፍቅፋቄ የሚሰራ ሲሆን ከማይክሮኦርጋኒዝም ወይም ረቂቅ ተዋሳያን ጋር ተቀላቅሎ ይቀርባል። ቦካሺ ከተረፈ ምግብ ጋር በሚቀላቀልበት ጊዜ ተረፈ ምግቡ ወደ ብስባሽ ወይም ማዳበሪያ ከመቀየሩ በፊት ቶሎ እንዲብላላና እንዲፈራርስ ያደርጋል። የሂደትም የሜቴን ጋዝ መፈጠርን ያስቀራል። ቅዱስ አልባንስ የተባለው ኮሌጅ ተረፈ ምግብን መልሶ ጥቅም ላይ ማዋልን እንደ ሌሎቹ የኮሌጁ ስራዎች አድርጎ መንቀሳቀስ ጀምሯል። ከኮሌጁ ማርቤቶች የሚወጣውን ተረፈ ምግብ ዝም ብሎ ከመወርወር ይልቅ 100 በሚሆኑ ቦካሺ በርሜሎች አጠራቅመው ወደ ማዳበሪያነት ይቀይሩታል። የኮሌጁ የግቢ ኃላፊ የሆኑት ጃን ኩና ስራው ለኮሌጁ አስፈላጊ መሆኑንና ወጣቶችን ማስተማር ካለባቸው ነገሮች አንዱ መሆኑን ተናግረዋል። ማዳበሪያው ለኮሌጁ ያትክልትና ያበባ ስፍራ እንደሚውል ጃን ኩና ጨምረው ገልጸዋል። የእርዝ ሮቦቲክ ባለቤት የሆኑት ጋቪን ሄሮን እንዳሉት በየወሩ 500 ቶን ተረፈ ምግብ ከቆሻሻ መጣያዎች ላይ በመሰብሰብ ከዛም በማሽን በመታገዝ ወደ ማዳበሪያ የሚቀየርበትን ሂደት ያፋጥናሉ።
To us it is important we feel that it's part of the education that we need to teach young ones.
ዓለም ቀውስ ውስጥ ነች። ሁላችንም የአየር ንብረት ለውጥ ዓለምን ችግር ላይ እንደጣላት እናውቃለን። ሁላችንም የራሳችንን ድርሻ መወጣት አለብን። በግልም ሆነ እንደ ድርጅት በተፈጥሮ ከባቢያችን ላይ የምናደርሰውን ተጽዕኖ ለመቀነስ መጣር አለብን።
ማዳበሪያው ለገበያ አይቀርብም። የአትክልት ስፍራን ለሚንከባከቡ ድርጅቶችና ግለሰቦች በነጻ ይሰጣል።
ተከታዩ ደግሞ ሳምንታዊው የቴክኖሎጂ መሰናዶ ነው። ሰው ሰራሽ ልህቀት ወይም AI የመዝናኛውን ኢንዱስትሪና ስነ ጥበብ የተሙዚቃ እስከ ፊልም ድረስ የመለወጥ አቅም ሊኖረው ይችላል። በአንጻሩም በቁጥጥርና አጠቃቀም ረገድ አሳሳቢነቱ መነጋገሪያ ሆኗል። ሰው ሰራሽ ልህቀት ወይም AI ታዲያ የፈጠራ መገልገያ ወይስ ለፈጠራ ሰዎችና ጥበበኞች ስጋት ይሆን? የአሜሪካ ድምጹ ማይክ ኦሲሌቫን ጥያቄውን መርምሮታል። ግርማ ደገፋ ተርጉሞ አቀርቦታል።
የጀርመኑ ጥበበኛ ቦሪስ ኤልዳክሰን ታዋቂውን የሶኒ ወርልድ የፎቶግራፍ ጥበብ ሽልማት አሸነፈ። ግን አልቀበልም አለ። ስለምን? ለውድድር የላኩት ስራ ፎቶግራፍ ሳይሆን በሰው ሰራሽ አእምሮ ወይም AI የፈጠርኩት ምስል ነው በማለት። እንደ ቻት GPT ያሉ የሰው ሰራሽ አእምሮ መሳሪያዎች ታሪኮችን መጻፍም ይችላሉ የሚሉት የሳውዘርን ካሊፎርኒያ ዩኒቨርሲቲው ጆናታን ሜይ ናቸው።
But not particularly a very interesting story. I think if I was
ግን ያን ያህል ጥሩ ታሪክ ይጽፋል ማለት አይደለም። እኔ የልብ ወለድ መጽሐፍ ወይም እንዲያ ያለ ነገር አርታኢ አይደለሁም። እንዳየሁት ከሆነ ግን ከነዚህ ነገሮች AI መሳሪያዎች የሚወጡት ልብ ወለድ ታሪኮች ጨርሶ ለማሳተም ገንዘብን የማይወጣባቸው አይነት አይደሉም። ሌላው የትርፍ ጊዜ መዝናኛው ኮሜዲ የሆነ የAI ተመራማሪ Improbatics በተሰኘውና ተቀማጭነቱን ለንደን ላይ ባደረገው ተጓዥ አዝናኝ ቡድን ውስጥ አንድ የAI ሮቦት ቀላቅሏል። እንደገና ልታየኝ በመፈለግህ በጣም ደስ ብሎኛል ይለዋል። ሮቦቱም ወደ ዙል ነው ነው ይለዋል። አይገናኝም። AI ሰው ሰራሽ አእምሮ አስጨናቂ ነገር ነው። ነገር ግን ልክ እንደ ሰው ከያኒ የነገሮችን አውድ አይረዳም ይላል። ዙን ጊዜ AI ሰውን ተክቶ በሚጫወት ወይ በሚጽፍ ጊዜ በጣም ይወረደ ይዘት ይዞ ይቀርባል ይላል በማከል። አሁን እንግዲህ ጥያቄው ለምን ጎስት ጻፊ ትፈልጋለህ የሚል ነው። ለምን ራስ አትጽፈው? ለሁለት ኦሎምፒክ ጨዋታዎች ሙዚቃ ዳይሬክተር ሆኖ ያገለገለው የኤሚ ሽልማት አሸናፊው ቀማሪ እንደሚለው AI ለጨዋታ ጊዜ ትርኢቶች ማጀቢያ ሙዚቃን ሊፈጥር ይችላል። ለምሳሌ
The criteria is not that it be
መስፈርቱ ያን ያህል እጹብ ድንቅ የሆነ ነገር ስጠኝ ብሎ የሚጠይቅ አይደለም። አንዳች ጉልበት እንዲኖረው ወይም ቀለል ብሎ የሚያዝናና ወይም ትክክለኛውን ስሜት የሚያስተላልፍ እንዲሆን ነው ሐሳቡ። ጨምሮም ሲናገር AI ያንን ሊፈጥር ይችላል። ነገር ግን የAI መገልገያዎች የጠቢቡ ጥልቅ ስሜት ይጎላቸዋል ብሏል። ተመራማሪው ጆናታን ሜይ ይስማማል በዚህ። አዎ ገና ኮምፒውተር ውስጥ ፕሮግራም ተደርጎ ያልተከተተ ያ የፈጠራ ቅመም ይጎላቸዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድጋፍ የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በመልአክ ነው።
በዚሁ የምሽቱ መሰናዷችንን እናጠናቀቃለን። ሰላም፣ በደህና ደሩ።